ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 11 2016 ዓ.ም ዝግጅታችን ጀመረ።
ታዲያስ ንብረቴ ሁሉ ነገር እኮ ያለው እዛ ነው። ልጆች ያሉት እዛ ነው። ልጅ አፈራሁት እዛ ነው። መኖር ያለብኝ ጥሩ ኑሮ የምኖርበትን ጊዜ ወጣትነቴን ጊዜ ያሳለፉት ዩክሬን ላይ ነው።
ጦርነት የተካሄደበት ቦታ ህዝቡም ይቀየራል፣ ኑሮውም ይቀየራል። የድሮ እንዳልሆነ ይገባኛል። እና ቤትህ የመሰለ ነገር የለም። ቤቴ ነውና እመለሳለሁ ብዬ ነው የማስበው።
የሰማችኋቸው በጀርመን ፍራንክፈርት ከተማና በአካባቢ የሚገኙ ትውልደ ኢትዮጵያውያን ዩክሬናውያን ናቸው። በኋላ ላይ የተመለከተ ዝግጅት ይኖረናል። ወላጆችን እያስጨነቀ ያለው የልጆች ብዙሃን መገናኛ አቀራረብ በተመለከተም በምሽቱ የምንላችሁ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱን የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የዛሬ ቅዳሜ ምሽት ዝግጅታችን ጀምረዋል። ፕሮግራም በመምራት አብራችሁ የማመሻው አስማማየ ነው ነኝ። የፕሮግራሙ ዋና አዘጋጅ ቆንጅት ታየ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vionis.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ ዮሐና እና ያለም ዜና ነው።
ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመቀለ ያካሄደ በሚገኘው አወዛጋቢ ድርጅታዊ ጠቅላላ ጉባኤ ላይ ያልተገኙት የማዕከላዊ ኮሚቴና የቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ አገደ። ከታገዱት አመራሮች መካከል የሆኑት የፓርቲው ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት መግለጫ ደግሞ ጉባኤ ያካሄዱ ያሉት የፓርቲው አመራሮች የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉም ግጭት መፍጠር የሚፈልጉ ናቸው በማለት ወንጅለዋል። አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት የጉባኤው ቅድመ ዝግጅት የፓርቲውን አሰራር የጣሰ ህገወጥ ነው በማለት እንደማይሳተፉ አስቀድመው ይፋ ሲያደርጉ የፓርቲው ማዕከላዊ የቁጥጥር ኮሚሽንም ራሱን ከጉባኤው ማግለሉን ማስታወቁ ይታወሳል። ሙልጌታ አጽብሃ።
የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች በክፍፍል ውስጥ ባሉበት ሁኔታ ባለፈው ማክሰኞ የተጀመረውና ዛሬ ቅዳሜ አምስተኛ ቀኑ ያስቆጠረው 14ኛ ድርጅታዊ ጠቅላላ ጉባኤ የፓርቲው የማዕከላዊ ኮሚቴ አባላትና የቁጥጥር ኮሚሽን በፓርቲው ስም ፖለቲካዊ እንቅስቃሴ እንዳያደርጉ አገደም። የፓርቲው ጉባኤ ዛሬ ቅዳሜ ባወጣው መግለጫ ጠቅላላ ጉባኤው ከተሰየመበት ዕለት ጀምሮ የማዕከላዊ ኮሚቴ እንዲሁም የፓርቲው ማዕከላዊ ቁጥጥር ኮሚሽን አባላት በተራ አባልነት ከመቀጠል ውጭ ሌላ ኃላፊነት እንደሌላቸው ገልጿል። መግለጫው በስም ያልጠቀሳቸው ከጉባኤው ራሳቸውን ያገለሉ የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት በጉባኤው እንደማይሳተፉ ፓርቲው የሰማው ከብዙሃን መገናኛ መሆኑን ጠቅሶ ይህም ከድርጅቱ ባህልና አሰራር ውጭ ነው ሲል ተችቷል። በአንጻሩ የህወሓት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት ለክልሉ ብዙሃን መገናኛ በሰጡት መግለጫ በአሁኑ ጊዜ የፓርቲው ማዕከላዊ ኮሚቴም ሆነም የማዕከላዊ ቁጥጥር ኮሚሽን ህጋዊ ተቋማት ናቸው ሲሉ የጉባኤውን ውሳኔ ተቃውመዋል። አቶ ጌታቸው አያይዞም ጉባኤው እያካሄዱ ያሉት የፓርቲው አመራሮች የጊዜያዊ አስተዳደር ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉም ግጭት መፍጠር የሚፈልጉ ናቸው በማለት ወንጅለዋል።
ትድሬት እሱ መሆን ፈልጥ ልዕል ሁሉ ግን
ፍላጎታቸው ይህ መሆኑን አውቃለሁ። ከሁሉም በላይ ግን ከበባ ቢመጣ ወደ ግጭትም እንገባለን የሚለው ግን ተቀባይነት የለውም። ከነ እገሌ ተስማምተን እንሰራለን እየተባለ ያለው ፍጹም ተቀባይነት የለውም። የትግራይ ክልል የጸጥታ ኃይሎች የትግራይ ሉዓላዊነት የማክበር ግዴታ አለባቸው እንጂ የስልጣን ፍላጎት ላለው ደብረጽዮን ወይም ጌታቸው መሳሪያ አይደሉም። የትግራይ ህዝብ ህወሓት እንዲድን ይፈልጋል። ይህ የሚሆነው ግን ሁሉም አባላቱና ተቋማቱ የሚሳተፉበት ሁሉንም አይነት አቅም በመያዝና የትግራይ ቀጣይ ሁኔታ የሚያሳይ ሐሳብ ያለበት መድረክ ያስፈልገናል ነው ያሉት። ለብዙሃን መገናኛ ዝግ ሆኖ የቀጠለው ይህ ጉባኤ በብሔራዊ ምርጫ ቦርድ እውቅና የተነፈገውን እንደሆነና ውሳኔዎቹም ተቀባይነት እንደማይኖራቸው ቦርዱ ቀደም ሲል ባወጣው መግለጫ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሶማሊያ 10 ታጣቂዎችን በሞት ቀጣች። ሶማሊያ ውስጥ ግድያና ጥቃት ፈጽመዋል በሚል የተከሰሱ 10 የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ጋልኬዮ ከተማ ዛሬ ቅዳሜ በሞት መቀጣታቸውን ባለስልጣናት ተናገሩ። በክልሉ ፖሊስ አዛዥ ኮሎኔል አብዱ ሐኪም መሐመድ የሱፍ የተነበበው መግለጫ 10 ታጣቂዎች ቀደም ሲል በሙዱግ ክልል ከተፈጸሙ ጥቃቶችና ግድያዎች በስተጀርባ እጃቸው አለበት ብሏል። የሶማሊያ ፑንትላንድ ክልል ባለስልጣናት በሌሉበት የሞት ፍርድ የተፈረደባቸውና በጥቃቱ የተሳተፉ 3 የቡድኑ አባላትም እየታደኑ ናቸው ብለዋል። የሶማሊያ ፖሊስ ኃላፊዎች በሽሽት ላይ የሚገኙት የቡድኑ አባላት በተገኙበት ቦታ እንዲገደሉ ለጸጥታ ኃይላት ትዕዛዝ መሰጠቱንም ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የጋዛ ሲቪል መከላከያ ተቋም ዛሬ ቅዳሜ ጠዋት በተካሄደው የእስራኤል አየር ጥቃት 9 ህጻናትና 3 ሴቶችን ጨምሮ 18 የአንድ ፍልስጤማውያን ቤተሰብ አባላት ተገድለዋል ብለዋል። የአየር ጥቃቱ በማዕከላዊ ጋዛ አልዛዋይዳ ሰፈር የሚገኘውን የአጃላህ ቤተሰብ ቤት መምታቱን የሲቪል መከላከያ ቃል አቀባይ መሐሙድ ባሳል ለኤፍፒ ተናግረዋል። የእስራኤል ጦር ስለ ጉዳዩ አስተያየት አልሰጠም። በአጃላህ ቤተሰብና በአልዛዋይዳ መጋዘን ላይ በደረሰው የእስራኤል ጥቃት 18 ሰዎች ሙተዋል ያሉት ባሳል 9 ህጻናትና 3 ሴቶችን ጨምሮ የሟቾችን ስም ዝርዝር ገልጸዋል። የዛሬው ግድያ የተሰማው 10 ወራት በዘለቀው ጦርነት የሞቱት ሰዎች ቁጥር 40 ሺህ መድረሱ በተነገረበት ሰሞን ነው። በእስራኤልና በሐማስ መካከል ከ10 ወራት በላይ የዘለቀው ጦርነት ሰፊ የጋዛ አካባቢዎችን አውድሟል። በመጨረሻም ዩክሬን በኩርስክ ግዛት የሚገኘውን ድልድይ ለማፍረስ የምዕራባውያንን ሮኬት ማስወንጨፊያ ተጠቅማለች ስትል ሩሲያ ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ዩክሬን በኩርስክ ክልል በሴሞንዝ ላይ ያለውን ድልድይ ለማፍረስ የምዕራባውያን ሮኬቶችም ምናልባትም አሜሪካ ሰራሹን ዘመናዊ ሮኬት ተጠቅማለች ብሏል። ዩክሬን ሮኬቶችን ተጠቅማ አካባቢው ሰላማዊ ሰዎችን ለማውጣት ሲረዱ የነበሩ በጎ ፈቃደኞችን ገድላለች ሲል የውጭ ጉዳይ ሚኒስትሩ ከሷል። በጥቃቱ ምን ያህል በጎ ፈቃደኞች እንደተገደሉ የተገለጸ መረጃ የለም። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪዮ ዛካሮቭ እንደገለጹት የኩርስክ ክልል በምዕራባውያን ሰራሽ የሮኬት ማስወንጨፊያዎች ሲመታ ይህ የመጀመሪያ ነው ብለዋል። የዩክሬን ጦር አዛዥ አሌክሳንደር ሲርሲክ የኪቭ ኃይሎች ወደ ምዕራብ ሩሲያ ግዛት ዘልቀው በመግባት ወረራ ከጀመሩ ከ11 ቀናት በኋላ በኩርስክ ክልል አንዳንድ ቦታዎች ከአንድ እስከ 3 ኪሎ ሜትር የሚሆኑ አካባቢዎችን መቆጣጠራቸውን ተናግረዋል። ኪቭ እንደ አውሮፓ አቆጣጠር ከነሐሴ 6 ጀምሮ በኩርስክ ክልል 1150 ስኩዌር ኪሎ ሜትር ውስጥ 82 ቦታዎችን መቆጣጠራቸውን አስታውቃለች። የሩሲያ መከላከያ ሚኒስትር በኩርስክ ግዛት በርካታ የዩክሬን ጥቃቶችን ማምከኑን ዛሬ ቅዳሜ ቢገልጽም አንዳችም ይዞታ ስለመቆጣጠሩ አልገለጸም። ምዕራባውያን ዩክሬን በሩሲያ ግዛት ላይ የምታደርገውን የመጀመሪያ ምድር ላይ ጥቃት በመደገፍ ያበረታታሉ ያለችው ሩሲያ የኪቭ የሽብር ወረራ የጦርነቱን አቅጣጫ እንደማይለውጥ ገልጻለች። የሩሲያው መሪ ቭላድሚር ፑቲን ለአውሮፓ አቆጣጠር በየካቲት 2022 የጀመሩትን ጦርነት እንዲያሸንፉ እንደማትፈቅድ የገለጸችው ዋሽንግተን የዩክሬንን አስደናቂ ወረራ የጦር መሳሪያ ድጋፏን ተገቢነት የሚያረጋግጥ የመከላከያ እርምጃ አድርጋ ወስደዋለች። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vn.com እንዲሁም በፌስቡክ @vioamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅታችን ለፍ የሩሲያ የዩክሬን ወረራ አያሌ ዩክሬናውያን አግራቸውን ጥለው እንዲሰደዱ ከማስገደዱም በላይ ለብዙዎች ህልፈትና የንብረት ውድመት ምክንያት ሆኗል። ከሁለት ዓመት በላይ ያስቆጠረው ጦርነቱ አሁንም እንደቀጠለ ነው። የትግረኛ ክፍል ባልደረባችን ሳራ ፍሳይ በአውሮፓ ጉዞዋ ወቅት በጀርመን ፍራንክፈርት ከተማና በአካባቢ የሚገኙ ትውልድ ኢትዮጵያውያን ዩክሬናውያንን አነጋግራለች። ከሶስት አስርት ዓመታት በላይ በዩክሬን ኑሯል፣ ሀብትና ልጆችም አፈርተዋል። ወግማረ ካዩባት ዩክሬን ጦርነቱን ሽሽት ድንገት እንደወጡ ሁለት ዓመት ያለፋቸው እኒህ ቤተሰቦች ወደ ዩክሬን የሚመለሱበት ቀን በጉጉት ይጠብቃሉ። እስካሁን የጀርመን ህዝብና መንግሥት ድጋፍ እያደረገላቸው የቆዩ ሲሆን ለዚህ ማድናቆታቸውን ይገልጻሉ። በጦርነት ዘለቄታዊ ልባት የሚያገኝ ግጭት እንደሌለ የሚናገሩት የቤተሰቡ አባላት ችግሩንም በንግግር ለመፍታት ይቻል ዘንድ የሩሲያ መንግሥት ከዩክሬን ለቆ መውጣት አለበት ይላሉ። ሳራ ፍሳዬ በዚህ ጉዳይ አዘጋጀችው ዘገባ እንደሚከተለው ይቀርባል።
ሩሲያ በዩክሬን ላይ የፈጸመችው ወረራ ያስከተለውን ጦርነት ከሁለት አመት በላይ ያስቆጠረ ሲሆን አልፎችን ለሞትና ያካል ጉዳት ያያሌዎችንም ኑሮ በማቃወስ ለተፈናቃይነትና ስደት ዳርጓል። ዛሬ ዩክሬናውያን በየቦታው ተበታትነዋል። መሬታቸውም የሮኬት መፈንጫ ሆኗል። በጀርመን ፍራንክፈርትና አካባቢው ያገኘናቸው ትውልደ ኢትዮጵያውያን ዩክሬናውያን በጦርነቱ የመጀመሪያ ቀን የነበረውን ሁኔታ እንዲህ ያስታውሱታል።
ትንሽ ጋር እንደምንባል ቁልጂ ተነስተችና አባቴ ተነሳ ሆስ ብሎ ያየ ምን መስለ ጦርነቱ ተጀመረ አለች። ይሆን አይችልም ስላታው እዛ ወደ መስኮት ጋር ጉሳይ በኔ የኔ ድቁ ወደ ጥጋ አካባቢ ስለሆነ በዛ አካባቢ ሮኬቶች ሲገረገሩ እሳታቸው ይታየ ነበር።
ጦርነቱ ከመነሳቱ በፊት ማለት 2018 እኛ ወደ ኢትዮጵያ ሄድን ከባለቤቴ ጋር ልጆቻችን ቀሩ እዛው። ልክ ልጄ ከዛ ከጦርነቱ ከመጀመሩ በፊት ጦርነት ይጀምራል የሚል ፍራቻ አለ አለ። እኔ ይጀምራል ብዬ ብዙም አላሰብኩም። በቃ ተጀምርለታል። ለሊት ላይ ደወሉልኝ። ሾክ ነው ያለኝ።
ወጋህ ተኻ ለይቲ ተጀመርቱ
ለሊት ነበረ ጦርነቱ የጀመረው። የከተማው አላርም መጮህ ጀመረ። በአገሬው ቋንቋ ህዝቡ እንዲዘጋጅ መረጃ አይሰጡም ነበር። ይሁን እንጂ ቋንቋውን በደንብ ስላልቻልነው በትክክል ምን እየተባለ እንደሆነ ሊገባን አልቻለም። አጠገባችን ያሉትን ዳንጠይቅ ደግሞ እንግሊዝኛ ተናጋሪ ስላልሆኑ ልንግባባ አልቻልንም። በኋላ ላይ ግን ከኮንጎ የመጡ ከአምስት አመት በላይ እዚያው የኖሩና ቋንቋውን የሚናገሩትን አግኝተን የተፈጠረውን ሁኔታ አስረዱን።
ትግስቱ ገብረ መስቀል በ1980ዎቹ መጀመሪያ ላይ የከፍተኛ ትምህርት እድል አግኝተው ከኢትዮጵያ ወደ ዩክሬን አቀኑ። የሄዱበትን የግብርና ትምህርት ካጠናቀቁ በኋላ በወቅቱ በኢትዮጵያ የነበረው አለመረጋጋት ለመመለስ ስጋት ስለፈጠረባቸው መቀመጫቸው በሃርኪቭ ዩክሬን አድርገው ላለፉት 35 አመታት ኖረዋል። አቶ ሰምራት ሽፈራውም በተመሳሳይ ጊዜና ፕሮግራም ነበር ወደ ዩክሬን የገቡት። እርሳቸው የደርግ ኢሂድሪ መንግስት ከሶቪየት ህብረት ጋር በነበረው ፖለቲካዊ ዝምድና የተነሳ የተተካው የኢህአዴግ መሩ መንግስት አቀባበል ስጋት ስለፈጠረባቸው በጊዜው በዩክሬን መቆየትን መረጡ። በኋላም የተዋወቋትን ዩክሬናዊት አግብተው ሁለት ልጆችን ወልደው ትዳራቸውን አደራጅተዋል። ወጣት ሙሴ ልዑል የትግራይ ክልልን መነሻ አድርጎ በሰሜን ክልል በተካሄደው ጦርነት በተለይ በትግራይ ተወላጆች ላይ ይደርስ እንደነበረ ከተገለጸው እስራትና እንግልት ለማምለጥ በወቅቱ ያገኘው የትምህርት ቪዛ ተጠቅሞ ወደ ዩክሬን ገብቷል። ይሁንና የአገሪቱን ቋንቋ እየተማረ መንፈቅ ሳይሞላው ነበር የሩሲያ ዩክሬን ጦርነት የተጀመረው። በንግድ ስራ ተሰማርተው ሀብት ንብረት አፍርተዋል። ትዳርም መስርተው ሁለት ሴቶች ልጆችን ወልደዋል። ወረራው በተጀመረበት ዕለት አንዷ ልጃቸው ብቻ አብራቸው ነበረች።
ነው ኮርስ ፋሚሊ ነው ፈራጅ ነበር። ማረገው ሁሉ ተሰን ግን ወንድወሰቁ ተርምጃ ልጄንና ረጋጋትና ምንም እንደማይመጣ ነው። ፍራንሳ ስለገለግል ስለሆነች ምንም ባልሰራ ማለች እና አንዳንድ መጠንቀቅ ያለብን ነገሮች ነገሮችን ነግራት ሊጠሰ ይችላል። ልብና ዘጋጅ መስኮታችን በልክል ይዝጋ ምናልባት ከተመታ አስፈንጣሪ እንትን እንዳይወጋን በስኮች እንድናሽጉ ነገሮችን ትምህርት አላቸው። ትምህርት ቤት ውስጥ ይወስዳሉ። ያንን አደረገን።
በቤተ ክርስቲያን ህንፃ ስር በነበረ መሸሸጊያ እንደነርሱ ካሉ ቤተሰቦች ጋር ለስምንት ቀናት ተጠልለው ቆዩ።
እና አስር ቤተሰብ ሆነ ትልቅ ህንፃ ውስጥ አንደርግራውንድ ለስምንት ቀን ቆየን። መሬት ላይ እየተኛን ጀመር ስድስት ኑሮ ጀመረ ማለት ነው። እና በጣም ከባድ ነበረ። እኔ ከሁሉም ያስፈራኝ እኛ ስላልተዘጋጀን ምግብም አልነበረም። እነ ዶክተር ጋር የነበረውን በየቀኑ እየበላ ነገሮች እያለቁ እየመጡ ስለነበረ ዶክተር ባለቤት ጋር ተነጋገርኩኝ። ያሉትን ምግቦች በጥንቃቄ ልጆች ሳይሆን አንቺ እንትን እያደረግሽ ምንድን ቆጥር ምክንያቱም ብዙ ሱፐር ማርኬቶች ማመኖች ሞክረና እና የሚቀነሳን ነበረም ሰርፉ ምንም ምግብም አይንም ነገር የለም ካርዳችን አይሰራም ስልክ መደወል አንችልም እና በጣም ችግር ስለነበረ እያየው በየቀኑ እያየው ሲሄድ ልጆቼ ልጅም በጣም እየከሳች እኔም እየከሳው ሌሎችም እንደዛው እንደሆነ ገባን። ስለዚህ የሆነ እርምጃ መውሰድ ነበረብን።
በቦታው ከነበሩ የተወሰኑ ሁኔታቸውን ለማጤን ወደ ውጭ ወጡ። ያኔ የአካባቢው ነዋሪዎች ዩክሬንን እየለቀቁ መሆናቸውን ሰሙ። በማግስቱ ቤተሰቦቻቸውን ሰብስበው ወደ ተባለው ቦታ ቢያመሩም የተመለከቱት የህዝብ ቁጥር ግን ተስፋ የሚያስቆርጥ ነበር። ከማለዳ አንስቶ እስከ ቀኑ 9 ሰዓት ድረስ ቁርና ዝናሙ እየተፈራረቀባቸው ይጠባበቃሉ። በኋላ ላይ ተስፋቸው ተሟጦ ማደሪያቸውን ፍለጋ እያሰላሰሉ ሳለ አንድ የመጨረሻ መሆኑን የተነገረለት ባቡር መጣ ይላሉ አቶ ትግስቱ። ይሁን እንጂ እድሜያቸው ከ60 ዓመት በታች የሆኑ ወንዶች ዩክሬንን ለቀው ለመውጣት አይፈቀድላቸውም ነበር።
መጀመሪያ ህፃናት፣ ከዛ ሴቶች ማለት ህፃናት እስከናቶቻቸው፣ ከዛ ሴቶች፣ ከዛ በኋላ ወንዶች። ወንዶችም ያው ዩክሬናዊ ከሆነ ለምሳሌ እስከ 60 በላይ ከሆነ ከለበለዚያ ያልፍ። በእርግጥ ያለፈም አለ፣ ግን እስከ ሆላንድ ድረስ ከሆላንድ ማለት ልቦቪ ከተማ ድረስ ከዛ በኋላ አልፍ። በእርግጥ እኔ ልጄ ነገርኳት፣ ልጄ እዚህ ጋር ልንለያይ እንችላለን ብዬ የያዝነውን ገንዘብ ተከፋፈልን፣ አንቺ ብቻሽን መድረስ ትችያለሽ፣ ጎበዝ ልጅሽ ነሽ እና መድረስ ትችያለሽ ብዬ ያው እኔ እንደምንም እኔ እየገፋውና ግፊቱ አይቻልም ብቻን አስገባዋች እና ከዛ በኋላ ከረጋጋሁን እስካካለፈች እኔ መሄድ እውነቱን ለመናገር እኔ መሄድም አልፈልግም ነበር።
ሙሴ ልዑልም ጦርነቱ እንደተጀመረ ወዲያውኑ ውሳኔ ላይ በመድረሱ ከዩክሬን መልቀቅ እንደቻለ ይናገራል። በወቅቱም ምንም አይነት ክልከላ እንዳላጋጠመው ገልጾ ከርሱ በኋላ ለነበሩ ጓደኞቹ ግን ሁኔታው ከባድ እንደነበር ያስታውሳል።
ትዘሎ ድህርትኩናት ካብ አድ ካብ
ጦርነቱ ከተጀመረ በኋላ ከዩክሬን ወደ ፖላንድ ለመውጣት በጣም አስቸጋሪና ፈተና የበዛበት ነበር። በተለይ ለስደተኞች እንደ እድል ሆኖ እኔ ነበርኩበት ለቪቭ ከተማ ከፖላንድ ድንበር ብዙም ይራቅ አልነበረም። ነገር ግን መንገዱ በህዝብና ተሽከርካሪ ብዛት ተዘጋግቶ ነበር። ወደ 20 ኪሎ ሜትር የሚሆን በእግር ተጉዤ ነው ፖላንድ የገባሁት። ይህ እኔ ቀድሜ ስለወጣሁ ያገኘሁት እድል ነው። ከኛ ኋላ የወጡ በሌላ ዩኒቨርሲቲ ይማሩ የነበሩ አፍሪካውያን ጓደኞቻችን ለአምስትና ስድስት ቀናት እንዳይወጡ ተከልክለው መቸገራቸውን ነግረውናል።
አቶ ትግስቱ በስተመጨረሻ ባቡር የመሳፈር እድል አግኝተው ቢገቡም ጥሩ ስሜት ግን አልነበረኝም ይላሉ።
በጣም ከባድ እንትን ነው የተሰማኝ። ለተሸነፍ ማለት ሸሽቼ እንደመሄድ ነው የተሰማኝ። አሁንም ይሰማኛል እና እሷን ደውዬ ነገርኳት። ገብቻለሁ፣ አይዞሽ አልኳት። እዛ ፈልጌ ያገኘኋት ባቡር ውስጥ ወደ ሽንት ቤቱ አካባቢ ቆመን 24 ቆመን መጣን።
የዩክሬን ጦርነት 2 ዓመት አልፎታል። ዩክሬናውያንም ቤታቸው ዘግተው እንደወጡ ሳይመለሱበት በየደረሱባቸው የአውሮፓ ሀገራት ተበታትነው ይገኛሉ። አቶ ሰምራት ሽፈራውም በኢትዮጵያና በጀርመን እየተመላለሱ ይኖራሉ።
ነውን ከኢትዮጵያ ከመጣሁ ስም 5-6 ወር ነው ነገሩ። ተመልሼ ያለሁ አሁን ያው ለልጆቹ ቀረብ ብዬ ከልጆቹ ጋር ለመገናኘት ነው ወደዚህ ወቅት ያልኩ። ቤተሰቦች እዚህ ናቸው አሉ። ልጄ ዩክሬን ያለው መውጣት አይችልም። ካስፈለገ ውትድርና ይላል ተብሎ ይጠባበቃል።
አቶ ስምረሽ ፈራው ከዩክሬናዊት ባለቤታቸው አንድ ወንድና ሴት ልጆች አፍርተዋል። የበኩር ልጃቸው አሁንም በዩክሬን ከአያቶቹ ጋር ይኖራል። ሴቷ ልጃቸው ያኔ ወደ ላቲቪያ እንደገባች አሁንም እዚያው ናት። እነርሱ ደግሞ በጀርመን ፍራንክፈርት ከተማ የስደት ጊዜን እያሳለፉ ይገኛሉ። ሁሉም ስለ ዩክሬንና ዩክሬናውያን ተናግረው አይጠግቡም።
ዩክሬን በጣም ቆንጆ ሀገር ነች። በጣም ጥሩ ህዝብ ነው። እንዴት ይነገርሽ? ባህላቸው ሰው መጋበዝ፣ ከሰው ጋር የመኖር ልክ እንደ አረሻ ናቸው። ቤቱ ወስዶሽ ጋብዞሽ ያለውን አካፍሎሽ ካንቺ ጋር ተጫውቶ ካንቺ ጋር ተደስቶ የሚኖር ማለት ነው። ከአውሮፓ ጋር ይለያያሉ ይሄንም ገመተው ነው። አሁን አውሮፓ እንዳይዋት አውሮፓ እንደዚህ አይነት ነገር የላትም። ዩክሬን ህዝቡ ልክ እንደ ኢትዮጵያዊ አብሮ መብላትን አብሮ መጠጣትን መጫወትን መጨፈርን መደሰትን የሚወድ ህዝብ ነው። ጭንቀት የሚባል ነገር አያውቅም። ያለውን ያካፍላል። እንዴት ይሄን ነገር አላውቅም።
መነጻ አስተማሩኝ ኒውዮርክ ሰራው አገኘሁበት ልጅ ወለድኩ አሳደኩ አገሬ ነች ምናልባት አገሬም በላይ ነች። አንድ ሰው ራሱን ያገኘበት ቦታ ነው አገሩ ማለት አገሬ እጠላለሁ ማለት አይደለም። አገሬ እወዳታለሁ። ግን አንዳንድ የጥሩ እንጀራ እናት ስታገኝ እናትን የምትረሳበት ጊዜ አለ።
ለሶስት አስርት ዓመታት ወደ ኖሩባት ሀብትና ቤተሰብ ወደ አፈሩባት የወጣትነት ዘመናቸውን ወደ አሳለፉባትና አፋቸውን ሞልተው አገሬ እያሉ ወደሚጠሯት ዩክሬን የሚመለሱበትን ቀን በጉጉት ይጠባበቃሉ። ይህም ሆኖ የጀርመን መንግስትና ህዝብ እያደረገላቸው ያሉትን መልካም ድጋፍና መስተንግዶ ያደንቃሉ ያመሰግናሉ።
የጀርመን መንግስት በጣም በጣም ነው ያደነቁት። ከሚሊዮን ምናምን ህዝብ በላይ ነው ወደዚህ የመጣው። ያንን ሁሉ በሚችሉት ነገር ሁሉ አርገዋል። በጣም በጣም የሚገርም ህዝብ ነው። ብዙ ሀገሮች ሊማሩ ይገባቸዋል። በተለይ እኛ ኢትዮጵያኖች ምክንያቱም እኛ ብዙ ጊዜ ስለምንሰደድ እኛም ከተሰደዱብን ስደተኛን በምንችለው በአቅማችን በስነስርዓት ማስተናገድ አለብን እና በዚህ መካከል አንድ ልዩነት ያየሁት ነገር የለም። የምስተናገደው ልክ እንደ ኡክራይናዊ ነው።
ለስደተኞች ሰጧቸው እንትን ጥሩ ነው። ይንከባከባቸዋል። እንደመጡ ተቀበለዋቸዋል። ቋንቋ የተማሩ ነው። የስራ እንዲገቡ ያለምንም እንትን ነው ለራሳቸው ፓራግራፍ አውጥተው አዲስ ህግ አውጥተውላቸው የተቀበሏቸው ያለ።
ሙሴ ልዑል በአሁኑ ሰዓት በጀርመን ሄክሰን ዚንታሎ ከተማ ይገኛል። እርሱም በወቅቱ በትግራይ ክልል በነበረው ጦርነት ምክንያት ወደ ቤተሰቦቹ መመለስ ስላልቻለ ጀርመን ላይ ጥገኝነት ጠይቆ እየኖረ መሆኑን ይናገራል። ይሁን እንጂ ያቀባበሉ ሁኔታ እንደየክፍለ ግዛቱ እንደሚለያይ ሙሴ ይገልጻል።
ከከወረዲ ንሆሊ ኮረላ
እንደየወረዳው ይለያያል። ሁሉም አይደለም ወደ ሆቴል ገባው። መጀመሪያ ስንገባ ተቀብለው ወደ ተለያዩ ወረዳዎችና ከተሞች ላኩን። ወረዳዎችም የየራሳቸው አሰራር አላቸው። በትላልቅ ከተሞች ደረሳቸው ስካውን ሆቴል ውስጥ እየኖሩ ያሉ አሉ። እንደኔ አይነቱ ትናንሽ ከተሞች ደረሰን ደግሞ በአንድ ክፍል እስከ ሁለትና ሶስት ሆኖ የሚኖርበት እንደ ሆስቴል አይነት ነገር ሰጥተውናል። እኔ የምኖርበት አሁን ብዙ መጥፎ የሚባል አይደለም። በጣም ጥሩ ነው የሚባልም አይደለም። ማሐከለኛ ነው።
አቶ ትግስቱና አቶ ስምረት በጦርነቱ ሁነቶች ተገደው በጀርመን ፍራንክፈርትና በአካባቢው ከተሞች ቢገኙም የዘወትር ሐሳባቸው ከዩክሬንና ዩክሬናውያን ዘንድ ነው። ሁኔታው አንዳች መሻሻል ቢያሳይ ተመልሰው ስለመሄዳቸው አይጠራጠሩም።
የታዲያስ ንብረት ይሄ ሁሉ ነገር እኮ ያለው እዛ ነው። ልጆች ያሉት እዛ ነው። ልጅ አፈራሁት እዛ ነው። መኖር ያለብኝ ጥሩ ኑሮ የምኖርበትን ጊዜ ወጣትነቴን ጊዜ ያሳለፍኩት ዩክሬን ላይ ነው።
በጦርነቱ ምክንያት ብዙ ንብረት
አውቶማቲካሊ ላልመለስ እችላለሁ። አንድ ሁለት ዓመት ሶስት ዓመት አይቼ መለሳለሁ። አንድ የሚገባኝ ነገር ያለ ይመስለኛል። ያው የድሮ ዩክሬን ትሆናለች ብዬ አላስብም። ምክንያቱም ጦርነት የተካሄደበት ቦታ ህዝቡም ይቀየራል፣ ኑሮውም ይቀየራል። የድሮ እንዳልሆነ ይገባኛል እና ቤትህ የመሰለ ነገር የለም። ቤቴ ነውና መለሳለሁ ብዬ ነው የማስበው።
በጦርነት የሚፈታ ግጭት የለም የሚሉት እናቶ ስምረት በጦርነቱ ውስጥ ያሉ ሩሲያና ዩክሬን ችግራቸው በንግግር እንዲፈቱ እምነታቸው ይገልጻሉ። ለዚህም መሳካት ደግሞ ሩሲያ ከዩክሬን ለቃ መውጣት አለባት በማለት አስተያየታቸው ይደመድማሉ።
ዩክሬን ቆንጆ ሀገር ነች፣ ቆንጆ ህዝብ ነው እና ቢቻል አፍሪካኖችም ጎን ባይዙ ይሻላል። ህዝቡ ትልቅ በደል እየደረሰበት ነው። በደሉ አንድ ሰው ላይ ብቻ ጭኖ ወይም ጉልበተኛ ነው ተብሎ መጣል አያስፈልግም። ጦርነቱ የሚቆምበት መንገድ መፈለግ አለበት ለህዝቡ ሲባል። ምክንያቱም ነገ በሚያው በእነሱ ላይ ያለፈ ነገር ሌላው የሚቀርለት ነገር አይደለም። ስለዚህ እኔ ህዝቡ በጣም ያሳዝነኛል፣ እወደዋለሁ። እና ጉልበት ያላቸው ሰዎች ቢችሉ ጦርነቱን ያስቆሙ ነው የምንጠይቃቸው።
ማንኛውም ጦርነት ሰውነት ነው የሚያልቀው፣ አሸናፊ መባል ብዬ አላስብም። ጦርነት የጥፋት የውድመት ምልክት ነው። እንዴት አድርገው እንደሚግባቡ አላውቅም። ራሻ ግን ለቃ ብትወጣ ደስ ይለኛል፣ ምክንያቱም ወረራ ነው ያዘችው አንድ ሀገር።
በህይወቴ ለመጀመሪያ ጊዜ ወገኔ ኢትዮጵያዊ የሆነ ቦታ አለ ምን ይደርስበታል ብሎ ሊጠይቅ የመጣ የመጀመሪያ ሰው ስለሆናችሁ በጣም በጣም አድርጌ ነው የማመሰግናችሁ።
እኛም በጣም እናመሰግናለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። horn@bionews.com የኢሜል አድራሻችን ነው። አሁን ደግሞ ወላጆችን እያስጨነቀ ያለው የልጆች ብዙሃን መገናኛ አቀራረብ ወደ ተመለከተው ሁለተኛው ቅንብራችን እናልፋለን። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑና ማህበራዊ ጉዳዮችና ፖለቲካዊ ባልትን በቀላቀሉ የብዙሃን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትልም ባለሙያዎች ይገልጻሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ህጻናቱን እያቀረቡ ለእድሜያቸው የማይበጥሩ ጥያቄዎችን የመጠየቅና የማሳተፍ ሱት ልማዶችን ከወዲሁ መግራት የወላጆች ኃላፊነት መሆኑንም ባለሙያዎች ይመክራሉ። ዝርዝሩ እንደሚከተለው ቀርቧል። በኢትዮጵያ ከቅርብ ጊዜያት ወዲህ ህጻናትና አዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማህበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጅ አይደለም በሚል ቅሬታ ሲቀርብበትም ይሰማል። የአሜሪካ ድምጽ ያናገራቸው የስነ ልቦናና የማህበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣይ ህይወታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቅ ሆኗል ሲሉ ስጋታቸውን ይገልጻሉ። ይህን ኮዲው በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህሩ አንዱዓለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዱዓለም ያመለክታሉ።
ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት፣ ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት፣ ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ያደጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል።
ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዱ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ሕፃናትና ዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ።
የውጭ አገሮቹን ሚዲያ ሕፃናት እንደዚህ ካየን ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና ለነዛን ልጆች ብቃት ታለንት ለማሳየት ነው ያ ታለንት ወይም ብቃት አርት ሊሆን ይችላል ሳይንስ ሊሆን ይችላል ወይም ሌላ ተግባቦች ሊሆን ሊሆን ይችላል እንደዚህ አይነት ነገር አለ እና ከዛ አንፃር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንፃር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው ነው ልጆችን ሲያቀርቡ ማዝናናት ነው ማስተማር ነው ከዛ ውጪ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍ ከቶ ማስወራት ልክ አይመስለኝም ሳስበው ማለት ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት በመጻሩ ዩኒሴፍ ህፃናትና ዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ መልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ አስቀምጧል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወላጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸው በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉ።
ካንተ ጋር ከተነጋገርን በኋላ አንድ 5 10 የሚሆኑ ወላጆች ጋር ለማውራት ሞክረን ምንድነው እንዴት ታሪፋላችሁ የሚልና በሚያስገርም መልኩ ካሰሩ ሰዎች ውስጥ አንዱም ሰው ይሆን ያለው ነገር አልደርኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ ወፈልጋለሁ ሲሉ አላየው። ይሄ በቂ ነው ለልጅ አይደለም ግን ያው ሰፋ ያለ ጥናት መረጃ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቁን ፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድነው? እነዛ ልጆች በማምጣት አንደኛ ለማን ነው ያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት ለማን? ለልጆች ነው? ያን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው፣ ልጅም ያን ወላጅም ያን ምንም ያ። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዛ አይነት ነገሮች ላይ አልታየኝም። ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ።
የስነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ።
ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከለት ተለት እያየን ያለነው ነገር ግን ምንድነው? ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ ያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላልና ይሄ መታሰብ አለበት የሚል ሐሳብ አለኝ። ነገ የልጆቹ አስተዳደግ ላይ፣ የልጆቹ ስነ ልቦና ላይ፣ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል።
በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚተከሱ ብዙ አመቀናኞች ሚነሳሉ። ከነዚህ መካከል ያለፉት 5 አመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ።
እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የኛ ሚዲያ እንዳጠቃላይ እንደ መምህር የማስተማርን እንደወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱም በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ፣ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው።
አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉ።
ልጆች የወላጆች ናቸው። አሁን እኔ የኔ ልጅ በቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያ የሚሆን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሆኖ ማድረግ አለባቸው።
በወላጆች ሚና የሚስማሙት አቶ ቢኒያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ።
ሳይቀጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ ማንክለው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ ምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠርን እየተቀባበልናቸው ነው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት ይሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች፣ የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል በሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ፣ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንዱ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ
የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችን የተከታተላችሁ ያላችሁት ከዚህ ከዋሽንግተን ወደ እናንተ እየደረሰ የሚገኘውን የቅዳሜ ምሽት የአሜሪካ ድምፅ ዝግጅታችን ነው። አብራችሁን ስላላችሁም እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዶ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። ሳስተናግዳችሁ ማምሻውን ግዶልኝ፣ አብራችሁን እንድትቆዩ ጋብዛለሁ። ዛሬ እንከፍተው በዚህ አይዞህ በተሰኘው የአብዱ ኪያር ዜማ ነው። ጥሩ መልእክት ያዘ ዜማ ይመስለኛል። አይዞ ሲል የነበረው ተወዳጁ አብዱ ኪያር ነው። ቀና በመከተል አይ ዋንት ዩ ቱ ዋንት ሚ ቺፕ ትሪክ በተሰኘ አሜሪካዊ ሮክ ባንድ በሰባዎቹ መጨረሻ ላይ ተቀነቀነ ነው። የምጋብዛችሁ ለባንዱ ልዩ ፍቅር በነበራት ጃፓን በመድረክ ላይ የተጫወቱትን ነው። I want you to want me ማብራሪያ የሚያስፈልገው ዘፈን አይመስለኝም። I want you to want me the chip trick number በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶ ልረኝ አብራችሁኝ አምሽው። ቆየን ካየን የወጣቱ ድምጻዊ ሚካኤል ንጉሴ ነው። ካየ የቆየው ምን እንደሆነ ያጫውተናል።
Yeah.
ወይን ካየን ሚጋስ ንጉሴ ካናይ ከትላል training season በዱአ ሊፓ ከእንግሊዝና አልቤኒያ ወላጆች የተገኘችው ዱአ ሊፓ በእንግሊዝ 7 የሙዚቃ ሽልማቶችን እንዲሁም በአሜሪካ 3 ግራሚ ሽልማቶችን ወስዳለች። የስልጣናው ግዜ በማብቃቱ የበሰለ መግባባት የተሞላበትና ወነተኛ ፍቅር እንደምትፈልግ ታወራለች።
box is full and cannot accept any messages at this time. Goodbye.
የሙዚቃ ቃና አድማጮች በመጨረሻ የምንሰማው ቬሮኒካ አዳነን ነው እናንኔ የምሰናበታችሁ በዚህ ዜማ ነው አብራችሁኝ ስላመሻችሁ አመሰግናለሁ እንግዲህ ወለነኝ ለሳምንት ከጥሮን ያዝ እስከዛው ሰላም የተከበራችሁ አድማጮቻችን ለምሽቱ ያሰናዳናችሁ ዝግጅቶች በዚህ ተጠናቀቁ። ዋና አዘጋጁ አቆንጅታየ ነበረች። ፕሮግራሞቹን በማሰናዳት አብሮን ከተሳተፉ መላ አሜሪካ ድምጽ ባልደረቦች ጋር ያስተናገርኳችሁ አመሽው ደግሞ አስማማየ ነው ነበርኩ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይሁንላችሁ።